ቮይስ ኦፍ አሜሪካ።
የፓርቲውን ሊቀመንበር ብሎም የሀገሪቱን ጠቅላይ ሚኒስትር የሚመርጠው የኢህአዴግ ምክር ቤት በመጪው ሳምንት መጀመሪያ እንደሚሰበሰብ ተገልጿል። እየተካሄደ ያለውን የሥራ አስፈጻሚ ኮሚቴ ስብሰባ አስመልክተው ለመንግስት መገናኛ ብዙሃን አስተያየት የሰጡት የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ናቸው። የኢህአዴግ አባል ድርጅቶች ማን መመረጥ እንዳለበት ለመግባባት የሚሞክሩት ከምክር ቤቱ ስብሰባ በፊት ነው ሲሉ ለአሜሪካ ድምፅ ያብራሩት ደግሞ የገዢው ፓርቲ የቀድሞ አመራር አባል አቶ ገብሩ አስራት ናቸው። እስክንድር ፍሬው ተከታዩን ዘገባ ልኳል።
የገዢው ፓርቲ ኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን መልቀቂያ ካቀረቡ ከሳምንታት በኋላ ተተኪያቸው ሊመረጡ ቀኑ የተቃረበ መስሏል። ለጊዜው ግን የመጨረሻቸው ሊሆን የሚችለውን የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ በሊቀመንበርነት እየመሩ ነው። የዚህኑ የስራ አስፈጻሚ ኮሚቴ ስብሰባ አስመልክተው የተናገሩት የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ የምክር ቤቱ ስብሰባ በመጪው ሳምንት መጀመሪያ እንደሚጀመር አስረድተዋል። የግንባሩ ስራ አስፈጻሚ ኮሚቴ በተለያየ ደረጃ ያቋቋማቸውን ኮሚቴዎች የስራ እንቅስቃሴ በመገምገም ለኢህአዴግ ማዕከላዊ ኮሚቴ የሚያቀርበውን ሪፖርት እንደሚመለከትም ጠቁመዋል። በሚቀጥለው ሳምንት መጀመሪያ ስብሰባ የሚጀምረው የኢህአዴግ ምክር ቤት ደግሞ ሪፖርቱን ከገመገመ በኋላ የተፈጠረውን የአመራር ክፍተት እንደሚያሟላ ነው ያስረዱት። እናም የግንባሩ ቀጣይ ሊቀመንበርና የሀገሪቱ ጠቅላይ ሚኒስትር በመጪው ሳምንት እንደሚታወቁ ነው የጠቆሙት። የአረና ትግራይና የመድረክ አመራር አባል የሆኑት አቶ ገብሩ አስራት ቀደም ሲል የኢህአዴግ ከፍተኛ አመራር አባል በመሆን አገልግለዋል። እርሳቸው እንደሚሉት አራቱ የኢህአዴግ አባል ድርጅቶች ቀጣዩ ሊቀመንበርና የሀገሪቱ ጠቅላይ ሚኒስትር ማን መሆን እንዳለበት ለመግባባት የሚሞክሩት በሚቀጥለው ሳምንት ከሚጀመረው ስብሰባ በፊት ነው።
የሚመረጠው እዛው ምክር ቤት ውስጥ ነው፣ ግን አስቀድሞ መግባባት ያስፈልጋል። በተለይ አሁን ባለበት ሁኔታ ድርጅቶቹ ሽኩቻ አላቸው፣ መራራቅም ያላቸው ስለሆነ አስቀድመው መግባባት ይፈልጋሉ። ማለት ይነጋገራሉ፣ ማንን እንደሚመርጡ ተነጋግረው ነው የሚሄዱት። እንደድሮው እንዲሁ በየግላቸው የሚመርጡት ሁኔታም የለም። ምክንያቱም ማን መሪ ይሆናል የሚለው ጉዳይ አሁን አነጋጋሪም ነው አወዛጋሪም ነው እና አሁን ያሉበት ሁኔታ የተለየ ነው። ከድሮ ድሮ የሚመረጠው መሪ ያው ይታወቅ ነበር፣ ጎልቶ ይወጣ ነበር። አሁን ይሄ ባልሆነበትና በድርጅት መካከልም መግባባት በሌለበት ሁኔታ ተነጋግረውና ተስማምተው ጨርሰው ነው የሚገቡት። ከዛ በኋላ ድምፅ መስጠት ነው ምክር ቤት የሚጠበቀው።
36ቱ የስራ አስፈጻሚ ኮሚቴ አባላት እንግዲህ በሌሎች ርዕሶች ላይ እስካሁን እየተነጋገሩ እንደሆነ አቶ ሽፈራው የገለጹት በእርግጥ በግምገማው ውጤት ላይ ግን አሁን ወደ ኢህአዴግ ምክር ቤት ስብሰባ ስንሄድ በሚቀጥለው ሳምንት መጀመሪያ ማንን ሊቀመንበር አድርገን እንምረጥ የሚለው ላይ አይነጋገሩም። በእርስዎ እምነት
አይነጋገርም? እኔ እስከማውቀው ድረስ የነበረው አሰራር በዚህ ጉዳይ ላይ አይነጋገርም። ግን ደግሞ ማን ምን ሰራ፣ ከውሳኔያቸው አንጻር፣ ከነበራቸው እቅድ አንጻር ምን እንቅስቃሴ ያደረገ ሊነጋገር ይችላሉ። በድርጅት ደረጃ ማለት ነው። በግለሰብ ደረጃ ግን የሚነጋገር አይደለም። እንዲያውም ከዚህ ስራ ውጭ ነው ነገሩ የሚያውቀው እንጂ በዚህ ስራ የሚያልቅ ነገር አይኖርም ነው እያልኩ ነው ያለሁት። ግን ከውጭ ግን ይመካከራሉ፣ ማንን እንደሚመርጡ ድርጅት ለድርጅት አሁን ባለው አካሄድ ማለት ነው። በዚህ ስብሰባ ግን እቅዶችን አፈጻጸማቸውን ነው የሚናገሩ እንጂ ማን ይሁን የሚለው አይነጋገሩም። በአሁኑ ጊዜ
የአስቸኳይ ጊዜ አዋጁ የጸደቀበትን የፓርላማ ስብሰባ ተመልክተዋል? እርግጠኛ ነኝ አቶ ገብሩ። እንግዲህ 88 የሚሆኑ የኦህዴድ ተመራጮች ተቃውመዋል፣ 7 የሚሆኑ ድምጸ ተአቅቦ አድርገዋል። በእርስዎ እምነት ያ የኦህዴድ አቋም ነው የፓርላማ አባላቱ በግላቸው የወሰዱት ነው? እንዲህ አይነቱ ነገር ያሁን የጠቅላይ ሚኒስትሩ ድምጸ አሰጣጥ ላይ ሊንጸባረቅ አይችልም ወይ? ከዚህ አንጻር ምን ይጠብቃሉ እርስዎ?
እንግዲህ ከኢህአዴግ አሰራር ስናየው ይሄ ነገር የግላቸው ነው ብሎ ነገር አይቻልም። ምክንያቱም እንደሚታወቀው እያንዳንዱ የድርጅት አባል እንኳን በፓርላማ ያለና በሌላ ማለ ያለ ላይ የተወሰነውን የግዴታ መፈጸም አለበት የሚለው ነው። ጥብቅ የሆነ ማዕከላዊነት ወይ ጥርናፈ የሚሉት ይሄ ነው የሚሰራው። እንግዲህ ሲሰራ ቆየ ይሄ ነገር ነው እና የሆነ ግለሰብ ጭምር እንኳን ይህን ያህል ቁጥር ያላቸው ሰዎች ግለሰብም ቢሆን የራሱ ውሳኔ ሊወስን የሚችልበት ሁኔታ አልነበረም እስካሁን ድረስ። ያ ድሮ የነበረው እንግዲህ በጣም ጥሩ የሆነ ጥናፈ አሁን ላልቷል። ከመላላት አልፎም በድርጅቶች መካከል ሽኩቻ ሲታይበት የነበረ ሁኔታ ነው የምናስተውለው። ይህ በሆነበት ሁኔታ በግልጽ የሚያሳየው ኦህዴድም ቢሆን አልስማማም በዚህ ጉዳይ ላይ። ምክንያቱም ድምፅ የሰጡ አሉ፣ ድምፁን ያሰጡ አሉ ማለት ነው። የሆነ ሆኖ ግን የድሮው ጥብቅ ማዕከላዊነት ግን እንደፈረሰ ያሳያል። አንዱ ነገር ይሄ ነው የሚያሳየው። ይህ ሆኖ ግን እነዚህ እንግዲህ ያፈነገጡም ሊሆኑ ይችላሉ ወይ ደግሞ በድርጅቱ በተፈጸመው አለመግባባት ምክንያት በተፈጠረ
አቶ ገብሩ ያሁኑ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዚህ መንገድ ላይ ኢህአዴግ ምክር ቤት ሲቀርቡ 171 ወይ 170 አባላት ነበሩ። በዛ ስብሰባ ላይ የተገኙት ከ180ው አቶ ኃይለማርያም 151 ድምጽ አግኝተው ነበር የተመረጡት። ቀጣዩ ጠቅላይ ሚኒስትር እንደዚህ በጣም አብላጫ በሚባል ድምጽ ይመረጣል ብለው ይገምታሉ? ከዚህ አንጻር አሁን ካሉት ሁኔታዎች አንጻር ነው በጠባብ ልዩነት የሚያልፍ ነው ብለው ነው የሚገምቱት?
እኔ የሚመስለኝ ቢያንስ ሶስት ድርጅቶች ሊስማሙ ይችላሉ የሚል ግምት አለኝ። ስለሆነ የሶስት ድርጅቶች 45%, 90%, 25%, 25% ሊያገኝ ይችላል አንዱ ተወዳዳሪ ስገምተው ማለት ነው። በዚህ ግምገማቸው ሂደትም ተወዳዳሪ ለማቅረብ የተመኮረው ድርጅትም ሊተወው ይችላል ሁኔታውን አይቶና በርከት ያለ ድምፅም የሚገኝበት ሁኔታ ሊኖር ይችላል የሚል ምክንያቱም ልክ የሚሄድ ሆኖ አይታይም። ቢያንስ የሶስት ድርጅቶች ድጋፍ ያገኘ ጠቅላይ ሚኒስትር ነው የሚኖረው ቢያንስ ማለት ነው። ስለዚህ የሶስት እንግዲህ 45 ግን ሶስት ሊያገኝ ይችላል የሚል ግምት አለን ቢያንስ ማለት ነው።
ሁለት ወይም ከዛም በላይ እጩዎች እንግዲህ ሊቀርቡ የሚችሉበት እድል አለ ብለህ ገምታለህ?
እስከ ሶስት ሊያቀርቡ ይችላሉ። ሶስት ተወዳዳሪዎችም ሊቀርቡ ይችላሉ። ያም ሆነ ግን አንዱን እንዲሁ ለቁጥር የሚቀርበው ነው እንጂ የሚመረጠው አስቀድሞ ይወሰናል ብያለሁ። የሚመረጠው ይወሰናል እና እንዲሁ በግልጽ በኢህአዴግ አካሄዱ ቆልቶ የተለየ አጀንዳ አስቀምጦ ተወዳድሮ ተፎካክሮ ዲቤት አድርጎ የሚመረጥ እኮ አይደለም። ይህን ንብረት ካለ አንድ ድርጅት ሁሉም ድምጻቸውን ለዛ ነው የሚሰጡት። በሚስጥር ቢሆንም የሚሰጡት ድምጽ ግን እንድመጠዋ ያለትን ወገን ነው የሚመጡና ይሄ ነው አካሄዱ ማለት ነው። አካሄዱ ይሄ ነው እንጂ ተፎካክረው ሶስቱ ተፎካክረው ያላቸው አጀንዳ ያላቸው ማኒፌስቶ አቅርበው የሚወዳደሩም አይደሉም። እንደዚህ አይደለም አካሄዱ። እናት ድርጅቱ የፈለገው ነው የሚመጡ።
እስካሁን በልምድ እንደሚታየው የኢህአዴግ ሊቀመንበር ሆኖ የሚመረጠው ሰው ከአራቱ አባል ድርጅቶች ከሆዴድ፣ ከህወሓት፣ ከባህዴን እና ከደሂድን የአንዱ ሊቀመንበር የሆነ ሰው ነው። አሁን የአካሄድ ሊቀየር ይችላል ብሎ ይገምታሉ ወይስ በዛው አካሄድ ነው የሚቀጥለው?
አይቀየርም። ምክንያቱም ትርጉም አለው። ሊቀመንበር መሆን እኮ እንግዲህ በኢህአዴግ አካሄድ ፓርቲው እና መንግስት አንድ ናቸው ይሄ ነው መታየት ያለበት። በይስሙላ መንግስት አለ ይባላል እንጂ ፓርቲው ነው የሚመራው፣ በቀጥታ የሚመራው ፓርቲው ነው። ስለዚህ የፓርቲው ሊቀመንበርነት ስልጣን ያላገኘ ሰው ጠቅላይ ሚኒስትር ለመሆን ያልበሁትም ነው አይሆንም። እንግዲህ በአሰራር የሚገለግል ነገር የለም። ግን ልምዱ ግን ኢህአዴግ የቁጥጥሩ ሁኔታ ስለሆነ ዋናው ጉዳይ የመቆጣጠርና የዲሞክራሲ ሴንትራሊዝም ወይ ኢንተርናሽናል የሚሉት ነገር ስለሆነ ዋናው ጉዳይ የሁለቱም ፓርቲውንና መንግስቱን ያተቆጣጠረ መሪ ሊኖር አይችልም። የኢህአዴግ አካሄድ ማለት ነው። የኢህአዴግ አካሄድ እና አሰራር ፓርቲውንና መንግስቱን አጥብቆ የሚቆጣጠር የፓርቲው ሊቀመንበር ይሆናል፣ የሀገር ጠቅላይ ሚኒስትር ይሆናል፣ ጠቅላይ አዛዥ የጦሩም ይሆናል። ስለዚህ ስልጣን ያደራለው ካልያዘ አቤታዊ ዲሞክራሲ የሚባል ነገር የለም።
ባለፈው እሁድ የተጀመረውና ዛሬ ለስድስተኛ ቀን የቀጠለው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ እስካሁን ያተኮረው ባለፈው ታህሳስ በተደረገው ስብሰባ ውሳኔ ላይ መሆኑን አቶ ሽፈራው ሽጉጤ ገልጸዋል። በዚህ የታህሳስ ወር ውሳኔ መሰረት በየብሔራዊ ድርጅቶቹ የተካሄዱትን ዝርዝር ግምገማዎች እየፈተሸ መሆኑንም አስታውቀዋል። የእስካሁኑ ሂደትም አዎንታዊ ሁኔታዎች የተንጸባረቁበት መሆኑን አብራርተዋል።
እስካሁን ባለው ግምገማ በጣም ጥሩ የሚባል በተቀመጠው አቅጣጫ መፈጸሙን በዝርዝር የፈተሸና በብሔራዊ ድርጅቶቹ መካከልም ሆነ በግንባሩ ጠንካራ የአመለካከትና የተግባር አንድነት ሊፈጥር የሚችል ዝርዝር ፍተሻ ተደረገው። ስለዚህ በጣም ጥሩ በሆነ መንገድ እየሄደ ያለ ስብሰባ ነው የተከናወነ ያለው ማለት ነው።
ከአራቱ የኢህአዴግ አባል ድርጅቶች ሊቃነ መናብርት ከኦህዴዱ ዶክተር አብይ አህመድ፣ ከባዕዴኑ አቶ ደመቀ መኮንን፣ ከህወሓቱ ዶክተር ደብረጽዮን ገብረ ሚካኤልና ከደሂድኑ አቶ ሽፈራው ሽጉጤ አንዳቸው ቀጣዩ የኢትዮጵያ ጠቅላይ ሚኒስትር እንደሚሆኑ ነው የሚጠበቀው። አሁን እየተካሄደ ያለው የስራ አስፈጻሚ ኮሚቴ ስብሰባ ይዘትና የግምገማ ውጤት ይህንን ሊወስን እንደሚችል የግንባሩ የቀድሞ አመራር አባል አቶ ገብሩ አስራት ያምናሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።